ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 26 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
እኔም አሉላ ከበደ ነን።
ባለፉት ሶስት ቀናት ጎንደር ከተማ ውስጥ የተነሳውን ግጭት ተከትሎ በወደመው ንብረት በዘር ላይ ያነጣጠረ ጥቃት አልተፈጸመም ሲሉ የአማራ ክልል የኮሚኒኬሽንስ ቢሮ ዳይሬክተር ለቪኦኤ ገለጹ።
ጉዳዩ የብሔር መልክ እንዲይዝ በተለይም በአማራና በትግራይ ብሔሮች መካከል ግጭት እንዲፈጠር ያልተፈጸመ ነገር እንደተፈጸመ ተደርጎ የተለያዩ መረጃዎች ይለቀቃሉ። በዚህ በጎንደር ሁኔታ ይሄ ጉዳይ የብሔር መልክ እንዲይዝ የተሰራውን ያህል ተቀሰቀሰውን ያህል አልሆነም፣ ግን ምልክቶች ታይተዋል።
የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ናቸው የሰማችኋቸው። በአብይ ርዕስ ዘገባ አለን። አርዕስተ ዜናውን አሉላ ያሰማናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሴት ልጅ ግርዛትን ፈጽሞ እንደማትቀበል አስታወቀች። ሶማሊያ ውስጥ የሚገኘው የአፍሪቃ ህብረት ሰላም ጠባቂ ሰራዊት አባል ወታደራዊ ቁሳቁስና ነዳጅ በጥቁር ገበያ ሞቃዲሾ ውስጥ በመሸጡ በአንድ ዓመት እስራት ተቀጣ፣ ከማዕረጉም ተሻረ። የናይጄሪያ ጦር ኃይል ባለፈው ታህሳስ ወር ባካሄደው አሰሳ 348 ሺዓ ሙስሊሞችን እንደገደለ የአገሪቱ መርማሪ ኮሚሽን አስታወቀ፣ የሚሉት ይገኙበታል።
አመሰግናለሁ አሉላ ለአርዕስተ ዜናው። የሰዓቱን ዋና ዋና የዓለም ዜና እናሰማችሁ አሁን።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሴት ልጅ ግርዛትን ፈጽሞ እንደማትቀበል አስታወቀች። በሀገሪቱ ውስጥ በአሁኑ ወቅት በሚሊዮን የሚቆጠሩ ሕጻናት ከትምህርት ገበታቸው እንደተለዩ መረጃዎች ይጠቁማሉ። የሴቶችንና የሕጻናትን ችግሮች ለማቃለል በኢትዮጵያ የተባበሩት መንግስታት የሕጻናት መርጃ ድርጅት ዩኒሴፍ ጽህፈት ቤትና የኢትዮጵያ ዋና ዋና የሃይማኖት ተቋማት መካከል የመግባቢያ ሰነድ ተፈርመዋል። በመጽሔት ዝርዝር ዘገባ ይኖረናል።
ሶማሊያ ውስጥ የሚገኘው የአፍሪቃ ህብረት ሰላም ጠባቂ ሰራዊት አባል ወታደራዊ ቁሳቁስና ነዳጅ በጥቁር ገበያ ሞቃዲሾ ውስጥ በመሸጡ በአንድ ዓመት እስራት ተቀጣ፣ ከማዕረጉም ዝቅ ተደረገ። ይህ ፍርድ በአፍሪቃ ህብረት ተልእኮ ወይም አሚሶም ወታደሮች ላይ ሶማሊያ ውስጥ ሲፈጸም የመጀመሪያ ሲሆን፣ ጥይቶችና ጠመንጃ መሸጥ ግን በሁለቱ ማለትም በሶማሊያ ብሔራዊ ጦር ወታደሮችና በአሚሶም መካከል አዲስ አለመሆኑ ታውቋል። ዩጋንዳዊ የሆነው ይኸው የተከሰሰው ወታደር ሻለቃ ፖፕ ፍራንሲስ ኦሪጂ በዛሬው ዕለት አሚሶም ወታደራዊ ፍርድ ቤት ከቀረቡት 18 ወታደሮች አንዱ ነው። ሁኔታውን እንዲከታተሉም ጋዜጠኞች ተጋብዘው እንደነበር ታውቋል። ተከሳሹ ኦሪጂ በማዕረግ ረገድም ከሻለቃነት ወደ ሻምበልነት ዝቅ እንዲል የተደረገ ሲሆን የ17ቱ ሌሎች ወታደሮች ክስ ደግሞ ለሌላ ጊዜ መቀጠሩ ታውቋል።
የናይጄሪያ ጦር ኃይል ባለፈው ታህሳስ ወር ባካሄደው አሰሳ 348 ሺዓ ሙስሊሞችን እንደገደለ የአገሪቱ መርማሪ ኮሚሽን አስታወቀ። የናይጄሪያው ሰራዊት ከመጠን ያለፈ ኃይል መጠቀሙን ዛሬ ሰኞ ይፋ ባደረገው ሪፖርቱ ያመለከተው መርማሪ ኮሚሽን ሰሜናዊ ዛሪያ ውስጥ በተካሄደው በሶስት ቀኑ ወታደራዊ አሰሳ የተሳተፉ ወታደሮች መከሰስ ይኖርባቸዋል በሚል አንድምታ ተለይተው መታወቅ አለባቸውም ብለዋል። የናይጄሪያ ጦር ባለፈው ታህሳስ ወር የሺያ ሙስሊሞችን መሪ የኢብራሂም ዛክዛኪን ጽህፈት ቤት በመውረሩ ነበር የሶስት ቀን ግጭት እንዲፈጠር ምክንያት የሆነው። በአመፁ አንድ ወታደር የተገደለ ሲሆን መሪው ዛክዛኪ ቆስሎ በመያዙ እስካሁን በቁጥጥር ስር ይገኛል። የሙስሊም ሻይቶች መሪ የዛክዛኪ ንቅናቄ የናይጄሪያ ጦር ኃይል አዛዥን በመግደል ሙከራም ተወንጅሏል።
ዩናይትድ ስቴትስዋ ግዛት ፍሎሪዳ ውስጥ በዚካ ቫይረስ 10 ሰዎች መያዛቸው ሰሞኑን ይፋ ከተደረገ ወዲህ ባለሥልጣናቱ ፌዴራሉን መንግሥት ድጋፍ እየጠየቁ ናቸው። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ነፍሰ ጡር ሴቶች በሽታው ወደ ተገኘበት ሰሜን ፍሎሪዳ እንዳይሄዱ በማስጠንቀቃቸው የፍሎሪዳው ገዢ ሪክ ስኮት እርምጃ መውሰዳቸው ታውቋል። የፌዴራሉን መንግሥት እርዳታ የምትጠብቀው ፍሎሪዳ ቫይረሱን ለመዋጋት እንደምትጥር ገዢው ስኮት ተናግረዋል። ስኮት አክለውም ለነዋሪዎችና ጎብኚዎች ስለ በሽታው ተገቢውን ምክር በመስጠት ጎን ለጎንም የቢንቢ መከላከያ እንድናቀርብ መግለጽ እወዳለሁ ብለዋል። ዋይት ሀውስ ትናንት የገዢውን ስኮት ጥያቄ እንደሚያሟላ አስታውቀዋል።
ባለፈው ወር ቱርክ ውስጥ የተሞከረው ያልተሳካ መፈንቅለ መንግሥት የተቀነባበረው በውጭ ኃይሎች ነው ሲሉ ፕሬዚዳንት ጣይብ ኤርዶጋን ተናገሩ። ፕሬዚዳንት ኤርዶጋን ለሕዝባቸው በቴሌቪዥን ሲናገሩ ሙከራው አገር ውስጥ የተቀነባበረ አይደለም ብለው ውጭ የተቀነባበረውን ሙከራ እዚህ አገር ውስጥ ለማስፈጸም ግን ተሞክሯል ብለዋል። ክሱ ያነጣጥራል ተብሎ የሚታመነው በፕሬዚዳንት ኤርዶጋን ተቀናቃኝነት በሚታወቁትና ዩናይት ስቴትስ ውስጥ ከ20 ዓመታት በላይ በቆዩት በሙስሊሙ ሃይማኖት መሪ በፈቱላ ጉሌን ላይ ሊሆን ሲሆን ጉሌን ግን ክሱን አስተባብለዋል። ዩናይት ስቴትስ የ75 ዓመቱን ጉሌንን ወደ ቱርክ እንድትልክ የጠየቀው የቱርክ መንግስት በመፈንቅለ መንግስቱ ሙከራ ሂደት ፈቱላ ጉሌን ተጫውተዋል የተባለው ሚና የሚያሳይ መረጃም ለዩናይት ስቴትስ ባለስልጣናት እንደላከ አስታውቋል። ምዕራባውያን በሽብርተኝነት ደጋፊ የሚከሱት ኤርዶጋንን በሸሪኮቻቸው ምዕራባውያን ላይ ይህን አይነት ጠንካራ ክስ ሲሰነዘር የመጀመሪያው መሆኑ ነው።
በሙስና የተወነጀሉ የኢራቅ ፓርላማ አባላት ከሀገር እንዳይወጡ የሀገሪቱ ጠቅላይ ሚኒስትር እገዳ ጣሉ። ከጠቅላይ ሚኒስትር ሃይደር አልአባዲ ቢሮ ይፋ የሆነው መግለጫ እንዳመለከተው እገዳው ጊዜያዊ መሆኑ የተገለጸ ቢሆንም የእያንዳንዱ ወይም የእያንዳንዷ እንደራሴ ንጽህና እስኪጣራ ቋሚ ይሆናል እገዳው። የጉዞ እገዳው የወጣው መከላከያ ሚኒስትሩ ኻሊድ አልኦቤዲ በትናንቱ ዕለት ለምክር ቤት አባላት እንዳስረዱት አፈጉባኤ ሳሊም አልጃቦሪ እና ሌሎች በርካታ የምክር ቤት አባላት በሙስና ሊከሷቸው መሆኑን ከተረዱ በኋላ ነው። ኦቤዲ ይህንን ያጋለጡት መከላከያ ሚኒስቴሩ ስለተፈጸመ ሙስና የምስክርነት ቃላቸውን በሚሰጡበት ወቅት መሆኑም ታውቋል። ጠቅላይ ሚኒስትር አባዲ የቀረበውን የሙስና ክስ እንዲያጣራ ለሀገሪቱ ጸረ ሙስና ኮሚሽን ትዕዛዝ ሰጥተዋል።
እስላማዊው ጽንፈኛ ቡድን አይሲስ አባላት በአፍጋኒስታን ነጋርሃ ክፍለ ግዛት ኮት ወረዳ ውስጥ ባለፈው ወር ተደጋጋሚ ጥቃት ማካሄዳቸው ተገለጠ። በጥቃቱ ከ24 ሰዎች በላይ ሞተው ሌሎች በመቶዎች የሚቆጠሩ መቁሰላቸውም ተዘግበዋል። በርቀት የምትገኘው የካልጃጃት ወረዳ ነዋሪ የሆኑት ቢቢ አይሲስ መኖሪያ ቤቷ ገብቶ ከ9 ልጆቿ 5ቱን እንደገደለባት ትናገራለች። የ12 ልጆች እናት የሆነችው ቢቢ ለአሜሪካ ድምፅ በስልክ በሰጠችው ቃለ ምልልስ መጀመሪያ በጥይት ገደሏቸው፣ ከዚያ አንገታቸውን ቀሉ ነው ያለችው። አንዳንዶቹ የቢቢ ልጆች የአፍጋኒስታን ፖሊስ አባላት በመሆናቸው በአሁኑ ወቅት ቤታችን ኢላማ ሆኗል ያለው ደግሞ ሌላ ቤተሰብ አባል ነው። የአፍጋኒስታኑ ታሊባንና ራሱን እስላማዊ መንግስት ነኝ ብሎ የሚጠራው አሸባሪ ቡድን አይሲስ አፍጋኒስታንን በተደጋጋሚ እያጠቁ መሆናቸው ይታወቃል። አድማጮች፣ ለዜና የተመዘገበው ክፍለ ጊዜ በዚሁ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 26 2008 ዓ.ም ምሽት ፕሮግራም ነው።
በቢንቢ የተላለፈ በሽታ እንደተገኘ ሲባል ኦልሬዲ በብዙ መቶዎች ብዙዎች ተላልፏል ማለት ነው። እኛ ያየነው አንድ ሰው ነው እንጂ አንድ ባንድ የሚተላለፍ ነገር አይደለም በቢንቢ።
ዶክተር አሸናፊ ዋቅሶላ የውስጥ ደዌ ሐኪም ናቸው። ጉዳዩ ዚካ በተለይ በዩናይትድ ስቴትስ ውስጥ በቢምቢ አዛማችነት የመተላለፉን ዜና ተከትሎ የደቀነውን አዲስ ስጋት ይመለከታል። በሐኪሙን ይጠይቁ ሁለተኛው አጋማሽ ጠብቋቸው።
ላለፉት 6 ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና አዘል ጉብኝት ሲያደርጉ የቆዩ 1000 የሚሆኑ የአፍሪካ ወጣቶች ዋሽንግተን ዲሲ ላይ ተሰብስበዋል። ሰሞኑን
ከኔው ልምድም በመነሳት እና ዙሪያዬን ያለውን የግብርና ሁኔታ በማይበት ወቅት ገበሬዎች ማሳረስ ሲፈልጉ፣ ዘር መግዛት ሲፈልጉ፣ ፔስቲሳይድ ሲፈልጉ ብዙ ጊዜ እጃቸው ላይ ገንዘብ ላይኖር ይችላል። ስለዚህ 40% ብቻ ከፍለው 60%ን ግን ከማይክሮ ፋይናንስ ጋር በመሆን አገልግሎት የሚያገኙበትን ሞዴል ነው ለማምጣት እየሞከርን ያለ ነው።
አብርሃም እንድሪያስ ከማንዴላ ዋሽንግተን የአፍሪቃ መሪዎች ጉባኤ ተሳታፊዎች አንዱ ነው። በንግድና ምጣኔ ሀብት ዝግጅት ይመለሳል። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት መደ መጽሔት ክፍለ ጊዜ ነው የምንሸጋግረው። በቅድሚያም የዕለቱን አቢይ ርዕስ
ከሐምሌ 5 ጀምሮ በተከታታይ ባሉት 3 ቀናት ጎንደር ከተማ ውስጥ የተነሳውን ግጭት ተከትሎ በጎንደርና በደባርቅ የሰው ሕይወት መጥፋቱን፣ በርካታ ሆቴሎችና መጠኑ ለጊዜው ያልታወቀ ንብረት በቃጠሎ መውደሙና መዘረፉ ተዘግቧል። ይህንኑ በተመለከተ ለአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ዳይሬክተር አቶ ንጉሱ ጥላሁን ጥያቄ አቅርበንላቸው ሁኔታው በመጣራት ላይ እንደሆነ ገልጸው ነበር። በተደረገው ማጣራት በአጠቃላይ 16 ሰው መገደሉን፣ 16 ሰው መቁሰሉንና በአጠቃላይ የ139 ኢትዮጵያውያን ንብረት በተለያየ ደረጃ መውደሙን ተናግረዋል። የኮሚኒኬሽንስ ጽህፈት ቤት ዳይሬክተሩን አቶ ንጉሱ ጥላሁንን አነጋግራ ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
ሐምሌ 5 ቀን 2008 ዓ ም በጎንደር ከተማ የተነሳውን ግጭት ተከትሎ በተቀሰቀሰው ብጥብጥ በከተማው ውስጥ የሰው ሕይወት መጥፋቱን፣ ንብረት መውደሙንና ጉዳት መድረሱን ጠቅሰን የጉዳቱ መጠን ምን ያህል እንደሆነ እንዲነግሩን የክልሉን የኮሚኒኬሽን ጽህፈት ቤት ዳይሬክተር አቶ ንጉሱ ጥላሁንን በወቅቱ ጠይቀናቸው ነበር። በወቅቱ የሰጡት ምላሽ ለጊዜው ትኩረት የሚሰጡት የከተማውን መረጋጋት እንደሆነ ጠቅሰው የጉዳቱን መጠን በተመለከተ ወደፊት እንደሚያጣሩ ገልጸውልን ነበር። ጉዳዩ ከተፈጸመ 20 ቀናትን ያስቆጠረ በመሆኑም ተጣርቶ እንደሆነ መልሰን ጠይቀናቸው ነበር። ክልሉ ባደረገው ማጣራትም የምን ያህል ኢትዮጵያውያን ህይወት እንዳለፈና የምን ያህሉ እንደቆሰለ ጠይቄያቸው ነበር።
ባለፈው እንደገለጽ ነው ያው ነገሮችን ወደ ማረጋጋት መሄድ ስለሚቀድም ያ ተካሂዷል። በመንግስትም በይፋ ተገልጿል። 16 ያህል ወገኖች ከፖሊስም ሲቪሉም 16 ሰዎች ያህል ህይወታቸው አልፏል። ያንን ያህል የሚሆን ቁጥር የአካል ጉዳት ደርሶባቸዋል።
ንብረትን በተመለከተ የስንት ኢትዮጵያውያን ንብረት እንደወደመና ምን ያህል እንደሚገመት ለቀረበላቸው ጥያቄ ተከታዩ ምላሽ ሰጥተዋል።
በአጠቃላይ ጉዳት የደረሰባቸው ወገኖች በጎንደር ብቻ ስንወስድ ወደ 139 ያህል ነው የተለየው። ይሄ ሆቴልም በሌሎች የንግድ ተቋማትም የሚገለጽ ነው። ነገር ግን የእያንዳንዱ የንግድ ማዕከል ወይም ደግሞ የንግድ ቦታ ወይም ደግሞ ሆቴል ግለሰብ ምን ያህል ነው የሚለው ከአሁንም ድረስ ከ2-3 ቀናት ድረስ መረጃው ጠራ በመደራጀት እና በመሰብሰብ ላይ ነው ያለው። በደባርቅ በጉዳት ደረጃ ቤት ማቃጠል በምናምን በመሰለው ደረጃ 3 ናቸው። እነዚህ ደግሞ አንደኛው ሲጓዝ የነበረ አንድ መኪና ነው። ይሄ ስፋት ያለው ሆኖ አይደለም በዋናነት የሚታወቁት ማለት ነው። እንግዲህ ግጭት በተነሳበት ጊዜ ከፍተኛ ጉዳት የደረሰባቸው፣ በመካከለኛና መለስተኛ ጉዳት የደረሰባቸው፣ በንብረት መውደም በምናምን የሚገለጽ ይኖራል።
ባደረጉት ማጣራትም እነዚህ ጉዳቶች በአንድ ብሔር ላይ ያነጣጠሩ መሆን አለመሆናቸውን ጠይቀናቸው ነበር።
በነገራችን ላይ ይሄን በተመለከተ ጎንደር ከተማና አካባቢው ሕዝብ ይሄንን መንግስትም የክልሉ መንግስት በጣም በጽሞና የሚከታተለው ጉዳይ ነው። ጉዳዩ የብሔር መልክ እንዲይዝ በተለይም በአማራና በትግራይ ብሔሮች መካከል ግጭት እንዲፈጠር አንዱ ጋር ያልተደረገ ነገር እንደተደረገ፣ ያልተባለ ነገር እንደተባለ፣ ያልተፈጸመ ነገር እንደተፈጸመ ተደርጎ የተለያዩ መረጃዎች ይለቀቃሉ። እነዚህ ህብረተሰቡን ስሜት ውስጥ ለማስገባት አብሮ ተሳስሮ የኖረውን ህዝብ ለማቃቃር የሚሰሩ ስራዎች ናቸው። ይህንን ህዝቡን በውል ያውቀዋል። በዚህ በጎንደር ሁኔታም ይሄ ጉዳይ የብሔር መልክ እንዲይዝ የተሰራውን ያህል የተቀሰቀሰውን ያህል አልሆነም፣ ግን ምልክቶች ታይተዋል። ነገር ግን በጉዳት ደረጃ ሲወሰድ ወደ 85 ያህል መቁጠር ተገቢ ባይሆንም ሀቁ ግን የሚያሳየው ከ85 በላይ የሚሆነው እጅግ የሚበዛው የተጎዳው የዛው የጎንደር ነዋሪ ተወልዶ ያደገውና አማራው ነው የዛው አከባቢ። ከዚህ ውጪ ያለው ሌላው ቁጥር ደግሞ የተለያየ አከባቢ የተለያየ ማንነት ያለው ሰው ነው ጉዳት የደረሰበትና እንደዛ ሆኖ ደግሞ የትግራይ ተወላጆች ልክ እንደ ነዋሪ ጉዳት ተደርሶባቸዋል። በዚህ ሂደት ውስጥ ይሄ ወደ 30 ያህል ነው የትግራይ ተወላጆች ሀብት ንብረት የተጎዳባቸው። ይሄ ግን በሁለት መልክ ነው መታየት ያለበት። እንደዚህ አይነት ነገር ማቀንቀን አልነበረም ወይ? አሁንም አለ። በተለያየ መልኩ የሚገለጽ የተለያዩ ብሔሮችን ብሔረሰቦችን ለማጋጨት የሚሰራ ስራ አለ። ነገር ግን በጎንደር የተከሰተው ክስተት እንደዛ አይነት መልክ እንዲይዝ ጥረት የተደረገ ቢሆንም የትኛውን ቦታ የሚኖረው ሰላማዊው ህዝብ ወልዶ አብሮ ተሳስሮ የኖረ መሆኑን በማስታወስ ህዝቡ ይኮንነዋል፣ ተጸጽቶበታል፣ መሆን የሌለበት መደረግ የሌለበት አሁንም መደገም የሌለበት ነው ብሎ የሚስማማበት ጉዳይ ይሄ ነው። በምንም መልኩ ቢሆን ዘር የለየ፣ ሃይማኖት የለየ፣ ሀብት የለየ ወይም ማንነትን መሰረት ያደረገ መጠቃቃት የጎንደርም የሌላውም አካባቢ ባህል አይደለም፣ ሊሆንም አይችልም። ምክንያቱም የሚያስተሳስራቸው ሁለቱን ብሔሮችና ህዝቦች በተለይም ደግሞ እንደ ጎንደር በመሳሰሉ አካባቢዎች ያስተሳሰራቸው ገመድ ያጭር ጊዜ ሳይሆን የሩቅ ዘመን ተሻጋሪ የነበረ መቀራረብና መተሳሰር ነው ያለው። ስለዚህ ይሄ የዕለታዊ ግጭትና ወቅታዊ ሁኔታ የማይፈታው የማይበጥሰው ትስስር ነው። ይሄንን ህብረተሰቡ ይናገራል፣ ህብረተሰቡ ያውቃል። እኛ ከምንናገረው በላይ ህብረተሰቡ ይናገረዋል ይለዋል።
አቶ ንጉሱ በደረሰው ጉዳት ምንም አይነት የብሔር ግጭት የሚያሳይ ነገር እንዳልተከሰተ ቢያረጋግጡም ቅስቀሳ ግን ነበር፣ አሁንም አለ ብለዋል። ማን ነው ይህን ቅስቀሳ የሚያደርገው በሚል ጠይቄያቸው ነበር።
ይሄንን ቅስቀሳ የሚያካሄደው በእኔ እምነት የህዝቦችን መተሳሰር የማይፈልግ፣ የህዝቦችን መቀራረብ የማይፈልግ፣ በሰላም ሰርቶ ውሎ ማደርን የማይፈልግ፣ ሀገር እንደ ሀገር አንድ ከተማ እንደ ከተማ በሰላም ውሎ አድሮ እንዲገኝ የማይፈልግ፣ ምናልባትም ከብጥብጥና ከንትርክ ከጭቅጭቅ ትርፍ ለማትረፍ የሚፈልግ ይሄ ያው በሶሻል ሚዲያው በማህበራዊ ሚዲያውም ጭምር ምናልባት እናንተም እንደምታዩት አንቺም እንደምታዩት፣ ስለዚህ እነዚህ ባለቤት አላቸው ማለት ነው። እነዚህ ባለቤት ሆነው ከሁለቱ ወይም ደግሞ በማንነት ከተለያዩ አካባቢዎችና ሰዎች ግጭት፣ ደም መፋሰስ፣ ብጥብጥ ትርፍ ማትረፍ የሚፈልጉ አካላት የሚሰሩት ስራ ነው የሚሆነው።
አቶ ንጉሱ አያይዘው በጉዳቱ በማህበራዊ በስነ ልቦናና በኢኮኖሚ የደረሰውን ጉዳት የሚያካክስ ነገር ይገኛል ብሎ ማሰብ ባይቻልም ህዝቡ በደባርቅ ከገንዘብ ጀምሮ የተለያዩ ቁሳቁሶችን በማዋጣት ቤታቸው ለፈረሰባቸውና ጉዳት የደረሰባቸውን ኢትዮጵያውያን ማቋቋም መቻሉን ገልጸዋል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሴት ልጅ ግርዛትን ፈጽሞ እንደማትቀበል አስታወቀች። በአገሪቱ ውስጥ በአሁኑ ወቅት በሚሊዮን የሚቆጠሩ ሕጻናት ከትምህርት ገበታቸው እንደተለዩም መረጃዎች ይጠቁማሉ ይላል ተከታዩ ዘገባ። የሴቶችና የሕጻናትን ችግር ለማቃለልም በኢትዮጵያ የተባበሩት መንግስታት የሕጻናት መርጃ ድርጅት ዩኒሴፍ ጽህፈት ቤትና የኢትዮጵያ ዋና ዋና ሃይማኖት ተቋማት መካከል የመግባቢያ ሰነድ መፈረሙን ያመለክታል። መለስካቸው አምሃ ዝርዝሩን ይዟል።
ዛሬ በአዲስ አበባ ማሪዮት ሆቴል በተከናወነ የመግባቢያ ሰነድ ፊርማ ስነ ስርዓት ላይ ንግግራቸው ከተደመጠ የሀገሪቱ ዋና ዋና የሃይማኖት ተቋማት መሪዎች መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ የአባ ማትያስ አንዱ ነበረ። ዶክተር አባ ኃይለ ማርያም መለሰ የመንበረ ፓትርያርኩ ምክትል ዋና ስራ አስፈጻሚ የፓትርያርኩን ንግግር በንባብ አሰምተዋል። ፓትርያርኩ ከሁሉ አስቀድሞ ዛሬ ቤተ ክርስቲያኗ ለመፈረም የተዘጋጀችበት የመግባቢያ ሰነድን ምንነት በንግግራቸው ባጭሩ ገልጸውታል።
በዛሬው ዕለት ከተባበሩት መንግስታት የሕፃናት መርጃ ድርጅት ጋር በአጋርነት መስራት እንዲቻል የመግባቢያ ሰነድ ለመፈራረም የተዘጋጀንባቸው ዋና ዋና ጉዳዮች ከሕፃናት፣ ወጣት ሴቶችና እናቶች እንዲሁም ጤና፣ ስርዓተ ምግብ ሴቶችን ልጆችን ለትምህርት ከማበረታታትና የልጅነት ጋብቻን ጨምሮ ጎጂ ልማዳውያን ድርጊቶችን መከላከልን የሚያካትት መሆኑን እንገነዘባለን።
ከነዚህ ጎጂ ልማዳዊ ድርጊቶች መካከልም በአብዛኛው የሀገሪቱ ክፍል ተግባራዊ የሆነ ያለውን የሴት ልጅ ግርዛትን በተመለከተ ቤተ ክርስቲያኒቱ ከሃይማኖታዊ አስተምሯ በመነሳት ያላትን አቋም የፓትርያርኩ ንግግር ይፋ አድርጓል።
ከዚህም ጋር በተያያዥም ቅድስት ቤተ ክርስቲያናችን የሴት ልጅ ግርዛትን ፈጽማ አትቀበለው። በመሆኑም ወላጆች ጨቅላ ልጆቻቸውን ከዚህ አስከፊ ድርጊት እንዲጠብቋቸውና ችግሩን እንዲከላከሉ አጥብቃ ታስተምራለች። ከዚህ ይልቅ ወላጆችና አሳዳጊዎች ሕፃናቱን ከተለያዩ በሽታዎች ለመከላከል ከተወለዱ ጀምሮ ጊዜያቸውን ጠብቀው ወደ ጤና ተቋማት በመውሰድ ክትባት እንዲያስከትቡ ትመክራለች።
የአባ ማቲያስ ንግግር ዓለም አቀፋዊ መረጃዎችን መሰረት በማድረግም በአሁኑ ጊዜ በኢትዮጵያ ከሚወለዱ 1000 ሕፃናት መካከል 47ቱ የመጀመሪያ ዓመት ልደታቸውን ሳያከብሩ ሕይወታቸው እንደሚያልፍ አመልክቷል። በዚሁ መልክ አያሌ የሕፃናትና የሴቶችን ችግሮችና መፍትሄዎችን የተቆመው ንግግር መንግሥት እነዚህን ችግሮችን ለመቀነስ ከአጋሮቹ ጋር በእቅድ እየሠራ መሆኑን ይገልጻል። አክሎም እቅዱን ወደ ተግባር መተርጎም የሚከብድ ቢሆንም ከሃይማኖት ተቋማት ጋር አብሮ ቢሠራ በይበልጥ ያሳካዋል የሚል እምነት እንዳላቸው የፓትርያርኩ ንግግር ያስረዳል። በተባበሩት መንግስታት የሕፃናት መርጃ ድርጅት ተወካይ ጂላን ሜልሶፕ ባደረጉት ንግግርም ይህንኑ ጉዳይ ያጎሉት ይመስላል። የሃይማኖት ተቋማት ችግረኞችን የመርዳት ረዥም ታሪክና ተመክሮ ያላቸው መሆኑን የገለጹት የዩኒሴፍ ተወካይዋ ጂላን ሜልሶፕ የሃይማኖት ተቋማት ዩኒሴፍን ከመሳሰሉ የልማት አጋሮች ጋር በአያሌ ፕሮጀክቶች ሲሳተፉ እንደቆዩም አስታውሰዋል። ይሁንና ይህ የፕሮጀክት አሰራር የሃይማኖት ተቋማቱ ሊደርሱበት የሚችለውን መልካም ድራዊ ስፋት በፕሮጀክት የገንዘብ ምንጭ ምክንያት በእጅጉ ውሱን አድርጎ እንዳቆያቸው አስረድተው የዛሬው የመግባቢያ ሰነድ ይህን አሰራር እንደሚለውጠው አብራርተዋል።
Today marks the shift from project-based partnership to a more sustained and strategic approach to address issues affecting children.
ዛሬ ትብብራችን ፕሮጀክት መሰረት አድርጎ ከቆየው አሰራር ቀጣይና ስትራቴጂያዊ ወደ ሆነ አሰራር የተለወጥንበትን ምዕራፍ የሚያመለክት ነው። ይህም አሰራር ሕፃናትን፣ ሴቶችንና በስፋትም ማህበረሰባችንን የሚመለከቱ ችግሮችን የምንፈታበትን ብልሃት ይሰጠናል። ይህ አሰራር ቤተሰቦችንና ግለሰቦችን እንዲሁም ተቀጽላ ሃይማኖታዊ ተቋማትን የሚያጠቃልሉ ሰፊ መንፈሳዊ መዋቅሮችን ሙሉ ለሙሉ በማሳተፍ ተግባራዊ ይደረጋል።
ጂለን ሜልሶፕ እንዳሉት ከሆነ በአሁኑ ጊዜ በኢትዮጵያ ውስጥ 3 ሚሊዮን ሕፃናት ከትምህርት ገበታቸው ተለይተዋል። ከአምስት ዓመት በታች ካሉ ሕፃናት መካከል 40% የሚሆኑት በተመጣጠነ ምግብ እጥረት ይሰቃያሉ። በመደበኛነት የሚመዘገቡ ልደቶች 7% ብቻ ናቸው። ወደ ጤና ተቋማት ሄደው አገልግሎት የሚያገኙ ነፍሰ ጡሮች ከሶስት አንድ የሚሆኑት ብቻ ናቸው። የክትባት ሽፋንም ከ17% በታች ነው። ብዙ ሕፃናት በተለይም ልጃገረዶች ለተለያዩ ጎጂ ልማዳዊ ድርጊቶች የተጋለጡ ናቸው። መልካሙ ዜና ግን ይላሉ ጂላን ሜልሶፕ፣ መልካሙ ዜና ግን የጋራ ጥረታችን የሚታይና የሚለካ ውጤት እንደሚያስገኝ በማወቃችን ነው። በዚህ የመግባቢያ ሰነድ ፊርማ ሥነ ሥርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ካቶሊክ ቤተ ክርስቲያን፣ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያንና ሌሎችም መሪዎች ንግግር አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል በተለያዩ ዞኖችና ወረዳዎች ላለፉት 9 ወራት ሲካሄድ የነበረው ተቃውሞ ባለፉት 2 ሳምንታት በድጋሚ ማገርሸቱንና የ7ና የ13 ዓመት ዕድሜ ያላቸው ሕፃናትን ጨምሮ በጥይት መገደላቸውን የኦሮሞ ፌዴራላዊ ኮንግረስና ነዋሪዎች ለአሜሪካ ድምፅ እየተናገሩ ነው። ተቃውሞው በምስራቅና በምዕራብ ሐረርጌ፣ በምዕራብ አርሲና በምዕራብ ሸዋም እንዳለ ነዋሪዎቹ ይገልጻሉ። በምስራቅ ሐረርጌ አወዳይ ከተማ ነዋሪ እንደሆኑ የገለጹት አቶ መሐመድ አብዱራህማን የ13 ዓመት ልጄ ተገድሎብኛል፣ ቀብሩም ላይ መገኘት አልቻልኩም ብለዋል። በምስራቅ ሐረርጌ የሰላምና መረጋጋት ኃላፊ ኢንስፔክተር ግርማ ገላን በበኩላቸው ተገደሉ ስለተባሉት ሰዎች የተጣራ መረጃ እንደሌላቸው ገልጸው ሰልፉን በተመለከተ የመንግስትን ንብረት ለማውደም የተነሱ የሽብር መልእክተኞች ነበሩ፣ ሁኔታውን ተቆጣጥረነዋል ብለዋል። ጽዮን ግርማ የሰሞኑን የኦሮሚያ ሁኔታ እንዲህ ዘግባለች።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ካለፉት 9 ወራት ጀምሮ በኦሮሚያ ክልል የተለያዩ ከተሞች በህዝቡ የተነሳው ጥያቄ ምላሽ ባለማግኘቱ አሁንም በየቀኑ በተለያየ ቦታ ተቃውሞ መቀጠሉን ተናግረዋል። መንግስት ሰከን ብሎ ለጥያቄዎች መልስ ከመስጠት ይልቅ በህፃናት ላይ ሳይቀር በታጣቂዎች ግድያ እየፈጸመም ይገኛል ብለዋል። ባለፉት 2 ሳምንታት ውስጥ ተቃውሞ የተቀሰቀሰባቸውና ግድያ የተፈጸመባቸው ናቸው ያሏቸውን ቦታዎችም አብራርተዋል።
በዛሬው ዕለት ምዕራብ ሐረርጌ በደሳ ከተማ ላይ እንደዚሁም አለመግባባት ተነስቶ ቀብር ላይ ከነበሩ ሰዎች ውስጥ አንድ ሰው ሞቷል፣ 4 ሰዎች ቆስሏል። እንዲሁም እድሜያቸው 7 እና 8 የሆኑ 2 ልጆች ተመተዋል፣ በጥይት ነው የተመቱት። እንዲሁም በደሳ ላይ ሌሎች 14 ሰዎች በጥይት ቆስሎ ገለምሶ እና ጭሮ አዳማ እየታከሙ ነው ያሉት። ሰሞኑን እንግዲህ በኦሮሚያ ዞን በየቦታው ችግር አለ። ምዕራብ ሐረርጌ አወዳይ አካባቢ 26 ቆስሎ ከዛ ውስጥ 6 ሞቷል እና በየዕለቱ እየጨመረ ነው። አሁን ለምሳሌ ምዕራብ ሐረርጌ በበዴሳ እና መሰላ አካባቢ ሰዎች ቆስሏል እና ከዚህ ከቆሰሉት ሰዎች ውስጥ 7 ዓመት ልጅ አለ። ምዕራብ አርሲ ዶዶላ እና አዳባ አካባቢ፣ ምዕራብ ሸዋ በጊንጪ አካባቢ እና አምቦ፣ ምዕራብ ወለጋ በመንዲ ነጆ፣ ቀለም ወለጋም እንደዚሁ፣ ድሬዳዋ ከተማ አሁን እየተፋፋመ ያለው ሆሮ ጉድሩ ወለጋ በከፊል።
አቶ ሙላቱ በአጠቃላይ በኦሮሚያ ክልል መረጋጋት እንደሌለ ጠቅሰው ከዘረዘሯቸው ቦታዎች መካከል የ6 ሰው ህይወት እንደጠፋበትና 26 ሰው መቁሰሉን የገለጹት በምስራቅ ሐረርጌ አወዳይ ከተማ ነው። አወዳይ ከተማ በሐረርና በድሬዳዋ መካከል የሚገኝ ከተማ ሲሆን በጫት ሽያጭ ምክንያት ከፍተኛ የንግድ እንቅስቃሴ የሚካሄድበት ከተማም ነው። በዚህ ከተማ ነዋሪ የሆኑት ወይዘሮ ኢፍቱ አብደላ እሁድ ዕለት የ13 ዓመት ልጃቸው ለሊሳ መሐመድ በጥይት ተመቶ መገደሉን ይናገራሉ።
አንጅሩ መጋላን ደሜ ጅራ ንጉን ጭራ ርቁቁ ኖሬፍሲ መነናጣ ምጫ ሶስተባ አለምጫን ቅያላንሌ በሬት ያረቁት አፉር ፈራ በረነ ተቆፍ አደግ ደጆሌ ቀይጫል።
ቤት ውስጥ አልነበርኩም፣ ወደ ከተማ ወጥቼ ነበር። ወደ ቤት ስመለስ የልጄን አስክሬን ቤት አገኘሁት። ልጄ የተረጋጋ ነው፣ በትምህርቱም ጥሩ ውጤት አለው። የአራተኛ ክፍል ተማሪ ነበር። ከጠቅላላ ተማሪዎች አንደኛ የሚወጣ ጎበዝ ተማሪ። ልጃችንን መቅበር እንዳንችል ተከለከልን። አባቱ ጋር ግርግር ተፈጠረ። እሱንም እንጨምረዋለን ሲሉን ሰዎች ለምነው አባቱን ከቀብር አስቀሩት። አባት ልጁን ሳይቀብር ቀረ።
የለሊሳ አባት አቶ መሐመድ አብዱራህማን ለልጃቸው ሞት የቀበሌያቸውን ሰራተኛ ተጠያቂ ያደርጋሉ፣ በስም ጠርተው ይከሳሉ።
ጀለቤንቱ ወያኔ የገረገልገላ ሰዓሰ ገለርጥ ዋን ቡልቺሳ እንዲሁ መጋላን ሾረርካ
ልጄን ተኩሶ የገደለው የወያኔ ሎሌ ነው። እሁድ 9 ሰዓት አካባቢ ነው የተገደለብኝ። እኔ ሌላ ቦታ ነበርኩኝ። ቤቴ ስደርስ አስከሬኑ ጠበቀኝ። አቤት የምልበት አስተዳደር የለም። ከተማው በትልቅ ፍርሃት ውስጥ ነው ያለው። ወጥቶ መመለስም አስቸጋሪ ሆኗል።
አቶ አህመድ በትላንትና ዕለት በተፈጸመው የልጃቸው የቀብር ስነ ስርዓት ላይ መገኘት እንዳልቻሉም ይናገራሉ።
ጓሚቲ ሁኔቱ ተረዳሉ ወራኒ አጋዚ ንግዶ በከራረቱ ተፈካ እንጂ
ለመቅበር ስነሳ እኛ ስለ ቀብር የምናውቀው ነገር የለም አሉኝ። ልቤን በጣም ከፍቶት ስለነበር ከልጄ ሕይወት ማለፍ የኔ ቢያልፍ ይሻላል ብዬ ድንጋይ አነሳው። የመንግሥት ታጣቂው በሱ ላይ ደግመሃለሁ አለኝ። በዚህ ሁኔታ የሰፈር ሰዎች መሃል ገብተው ነገሩን ለማብረድ ከቀብር ቅር አሉና አስቀሩኝ። ልጄን ሳልቀብር ቀረሁ።
በከተማው ፖሊስ ጽሕፈት ቤት በኃላፊነት ላይ የሚገኙ ኢንስፔክተር ግርማ ገላን ሕይወታቸው አለፈ ስለተባሉት አዳጊና ወጣቶች ገና በማጣራት ላይ መሆናቸውን ተናግረዋል።
qabeenya ummataa barbadeessuudhaaf fa'ee jedhanii namoonni ergama diinaa fudhataniiti kan naannoo kanarratti hojjechaa jiranu ergama diinaa yeroo nuti jennu
akka ልዩ ተልእኮ ያላቸው የመንግስትን ንብረት ለማውደም የተነሱ የሽብር መልእክተኞች የኦነግን መፈክር ይዘው ያስነሱት ብጥብጥ ነው እንጂ ሰላማዊ ሰልፍ አይደለም። የመንግስት ጥበቃ ደግሞ እነዚህን ሰዎች ዝም ብሎ አያያቸውም። የተኩስ ልውውጥ ሊፈጠር ይችላል። ልጅ ሞቷል ለምትሉት ዝም ብለን የምንሰጠው አስተያየት የለም። በማጣራት ላይ ነን። በአሁኑ ሰዓት ሁኔታውን በቁጥጥር ስር ለማዋል ችለናል። የጸጥታው ሁኔታ ተመልሷል።
የኦፌኮው ምክትል ሊቀመንበር አቶ ሙላቱ ገመቹ የህዝብ ጥያቄ ነው ብለው የሚከተሉትን ዘርዝረዋል።
አንደኛ፣ የኢትዮጵያ አንድነት ተጠብቆ በእውነተኛ ፌዴራሊዝም ላይ ዲሞክራሲን ማዕከል ባደረገ ሁኔታ ህገ መንግስቱ ይከበር ነው። ሁለተኛ ኦሮሞ ሞግዚት አያስፈልገውም። ክልሉን ራሱን በራሱ በእኩልነት ዲሞክራሲ በተመረጠው አካል ራሱን በራሱ እንዲያስተዳድር ነው። ሌላው በህገ መንግስቱ በተቀመጠው ስርዓት መሰረት ዲሞክራሲያዊ በሆነ ሁኔታ ኦሮሚያ ውስጥ ለሚደረገው ለሚነሳው ህጋዊ ለሆነው ጉዳይ በተገቢው መሰረት ተገቢ የሆነ መልስ እንዲሰጥ ነው። የሰብአዊ መብት ረገጣ ቆሞ ህዝቦች ሰላማዊ ሰልፍ ለሚያደርጉት ሁሉ ድጋፍ፣ የመጻፍ፣ የመናገር፣ ሐሳብን ካለምንም ፍርሃት በነጻነት የመስጠት፣ የመደገፍ፣ የመቃወም መብት ከቀየው በዘፈቀድ እንዲሁ በቀላል እንዳይፈናቀል፣ በሀብቱ በንብረቱ ተጠቃሚ እንዲሆን፣ የዜግነት መብት እንዲጠበቅለት ነው።
አቶ ሙላቱ አክለው ባለፉት 9 ወራት ኦሮሚያ ውስጥ በመንግስቱ የጸጥታ ኃይሎች ተገድሏል የሚሉት ሰው ቁጥር ከ600 መብለጡን ይናገራሉ።
ጥያቄው እንደቀጠለ ነው። አሁን ፍርድ ቤት ታስሮ በጠበቃ ክርክር የሚደረግላቸው 550 የሚሆኑ አሉ። ከ500 በላይ ቆስለዋል። ከ600 በላይ ደግሞ ሞተዋል። እነዚህ ሁሉ በየጊዜው ሰው መሞት እንቅስቃሴውን በደሉን ሁሉ እያሰፋው ነው።
ይህንን ቁጥር በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ወደ 170 ሰው፣ ዓለም አቀፉ ሁማን ራይትስ ዎች ደግሞ ከ400 በላይ መገደሉን ከጥቂት ወራት በፊት አሳውቀው የነበረ ቢሆንም አቶ ሙላቱ በሰጡን ማብራሪያ ግን የተገደለው ሰው ቁጥር እነዚያ ሪፖርቶች ከወጡ ወዲህ ተፈጽሟል በሚሏቸው ግድያዎች መጨመሩን አብራርተዋል። ይህንኑ በተመለከተ ምላሽ እንዲሰጡን ለኦሮሚያ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማ ደውለን ስልካቸው ባለመስራቱ ሳናገኛቸው ቀርተናል። ነገር ግን ለፌዴራል የመንግስት ኮሚኒኬሽን የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ ደውለን ይህንኑ ጠቅሰን ምላሻቸውን እንዲሰጡን ጠይቀናቸው ነበር። ነገር ግን እርሳቸው እንዳሉት የሁሉም ክልል ኮሚኒኬሽን ቢሮዎች በየክልሉ መልስ እንዲሰጡ መወሰኑንና በዚህ መሰረት ሁሉም መልስ እየሰጡ መሆኑን ገልጸው ተጨማሪ ቁጥር ሰጥተው መልሰን እንድንደውል ነግረውን ነበር። ምላሽ ካጣንም መልሰን እርሳቸው ጋር እንድንደውል በነገሩን መሰረት የአቶ ፈቃዱ ስልክ አልነሳ ሲለን አቶ መሐመድ ጋር መልሰን ደውለን የነበረ ቢሆንም ስልካቸው ባለመነሳቱ ምላሻቸውን ማካተት ሳንችል ቀርተናል።
ስለ አድማጮች አሁን የስቱዲዮ ሰዓታችን ከምሽቱ 3:32 ያመለክታል። የእናንተ አስተያየቶች የሚደመጡበት ነው። 2022059942 የውስጥ መስመር 14 ነው።
ሰላም ቪዮዎች እንደምናችሁ፣ ሰላምታ ይድረሳችሁ። ለመጀመሪያ ጊዜ ነው ይህን መልእክት ሳቀርብ። ይሄውም በጎንደር በተደረገው ሰላማዊ ሰልፍ ላይ ለብዙ ጊዜ ሳስበው የነበረውን ነገር ስላየ የጎንደርን ሕዝብ በተለይ ወጣቱን በስነ ስርዓትና ዲሲፕሊን የህግ የበላይነትን ህገ መንግስትን በመጠበቅና በማክበር ያንን አይነት ድርጊቶች በሰላም በመፈጸሙ ለማመስገን ነው የጎንደርን ህዝብና ወጣቱን ህዝብ እንዲሁም ደግሞ የፖሊስ ሰራዊት የፌዴራል በዛ ዙሪያ ያሉት ሰራዊቶች በሙሉ የህገ መንግስቱን ወይም የህገ በላይነት ምን እንደሆነ በመረዳት ይህ ነገር በሰላም እንዲያልቅ በማድረጋቸው የኢትዮጵያን ሰራዊት የፌዴራልና የክልሉን መንግስት በጣም በጣም ነው የምናመሰግነው። የሰለጠነ መንገድ ወይንም የሰለጠኑ አገሮች የሚያደርጉት ይሄንን ነው። ስለዚህ ምስጋናዬን ለማቅረብ ነው። ምንም ነፍስ ሳትሞት በዛን ቀን ይህ ህዝብ በሰላም ወጥቶ በሰላም በመግባቱ እግዚአብሔር እየተመሰገነ ይሁን። ይህ ታላቅ ጅማሬ ነው። እንግዲህ ሰራዊቱ ከህዝቡ ጋር ህዝቡም ህገ መንግስቱን አክብሮ ይህ አይነቱ ነገር ነገ አድጎ ወደ ፍርድ ቤት ወደ ዳኞች ጋር ደግሞ በመድረስ ህገ መንግስት የህግ በላይነት ምን ማለት እንደሆነና ሁሉም ሰው ከህግ በታች እንጂ ከህግ በላይ እንደማይሆን በመግለጽ እንደዚህ አይነት የሰላማዊ ሰልፍ ተደርጎ በሰላም ህዝቡ በመግባቱ የጎንደርን ህዝብም የጎንደርንም ወጣቶች እንዲሁም ሰራዊቱን በሙሉ ላመሰግን ወዳለው ቪኦኤዎች እግዚአብሔር ይባርካችሁ።
ሄሎ የቪኦኤ አዘጋጆችና ድምተኞች በሙሉ ቅረስላሴ ታደሰ ከካናዳ ነው የምደውለው። ዛሬ የደወልኩበት ምክንያት በጎንደር ከተማና በተለያዩ የኢትዮጵያ ክፍሎች የተካሄደውን ሰላማዊ ሰልፍ በተመለከተ ነው። በይበልጥ በጎንደርና አካባቢው በሺዎች በመቶ ሺዎች የሚቆጠር ህዝብ ወጥቶ በሰላም መግባቱ እንግዲህ ሰላም የማይፈልገው መንግስት መሆኑን ያሳያል። ይህ ሁሉ ሰው ወጥቶ አንድ መስታወት ሳይሰብር መግባት ማለት ይሄ ኢትዮጵያዊ ምን ያህል ጨዋ እንደሆነ በሰላማዊ ትግል ላይ ትልቅ እምነት እንዳለው የሚያሳይ ነው። በሌላ በኩል ደግሞ የአካባቢው ተጠሪ በቁጥር ይሄን ያህል ቁጥር ነው ያለው ሊሉ አልቻሉም። ዋናው ቁም ነገሩ ቁጥሩ አይደለም። በዛ ዕለት አንድ ሰው ፍርሃትን ፈርቶ ከወጣ እንደ 1 ሚሊዮን ይቆጠራል። ስለሆነም የኢትዮጵያ መንግስት ጊዜው ሳይመሽበት ወደ ክብ ጠረጴዛ ተመልሶ በሰላማዊ መንገድ ሀገራዊ እርቅ እንዲያደርግ ማሰቢያው ጊዜው አሁን ነው። ድል ለኢትዮጵያ ሕዝብ።
ጤና ይስጥልኝ አሜሪካ ሬዲዮ ተከታታዮች እና ሰራተኛ ዘሁን እንደምን አላችሁ? ለጤናቸው እመኛለሁ። ጥሩ ጥሩ ነው። በተረፈ ግን አዲሱ ያቀረብካት የኳስ ዳኛ ባለሙያ ፕሮግራማችን ደስ ይላል። ግን አንድ ነገር ያሰገ ነገር ስላለ ነው። ባለብሹ ጊዜ እግር ኳስ ተጫዋች ከነበረች አሁን 29 ዓመት የነው ስላለች አስቀ ነው እና ሲነገር እንደው ምናልባት ሌሎችም ትዝ ብላቸው እኔ በጣም ስላስገረመኝና እና የኢትዮጵያውያን ሴቶች እድሜና የፈረንጅ እድሜ ምን ያህል ልዩነት እንዳለው እና የዛን ጊዜ ምን ያህል እድሜ ኖራ ነው አሁንስ ምን ያህል እድሜ 30 ብቻ ዓመት እንዴት ሆናት ነው። እና አመሰግናለሁ። እግዜር ይስጥልኝ። አታሎንን ከመካከለኛው ምስራቅ።
ክቡራትና ክቡራን አድማጮች ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን በነጻ የምትደውሉበት 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ሐምሌ 26 ምሽት ዝግጅት ነው እየተላለፈላችሁ ያለው። ፕሮግራሙን የሚመራው ንጉሡ ታምሬ ነው። ቴክኒሻኑ ጆ ጊል ነው። የምናስተናግዳችሁ አሉላ ከበደና እኔም ሰሎሞን አባተ። ወደ ምሽቱ አጋማሽ ደርሰናል ወይም አልፈናል ጥቂት ደቂቃዎች። አሁን የሰዓቱን ዋና ዋና ዜና አሉላ ያሰማናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሴት ልጅ ግርዛትን ፈጽሞ እንደማትቀበል አስታወቀች። በአገሪቱ ውስጥ በአሁኑ ወቅት በሚሊዮን የሚቆጠሩ ሕጻናት ከትምህርት ገበታቸው እንደተለዩም መረጃዎች ይጠቁማሉ። የሴቶችንና የሕጻናትን ችግር ለማቃለል በኢትዮጵያ የተባበሩት መንግስታት የሕጻናት መርጃ ድርጅት ዩኒሴፍ ጽህፈት ቤትና የኢትዮጵያ ዋና ዋና የሃይማኖት ተቋማት መካከል የመግባቢያ ሰነድ ተፈርመዋል። ሶማሊያ ውስጥ የሚገኘው የአፍሪቃ ህብረት ሰላም ጠባቂ ሰራዊት አባል ወታደራዊ ቁሳቁስና ነዳጅ በጥቁር ገበያ ሞቃዲሾ ውስጥ በመሸጡ በአንድ አመት እስራት ተቀጣ፣ ከማዕረጉም ተሻረ። ይህ ፍርድ በአፍሪቃ ህብረት ተልዕኮ አሚሶም ወታደሮች ላይ ሶማሊያ ውስጥ ሲፈጸም የመጀመሪያው ሲሆን ጥይቶችና ጠመንጃ መሸጥ ግን በሁለቱ ማለትም በሶማሊያ ብሔራዊ ጦር ወታደሮችና በአሚሶም መካከል አዲስ ያለመሆኑ ተገልጧል። የናይጄሪያ ጦር ኃይል ባለፈው ታህሳስ ወር ባካሄደው አሰሳ 348 ሺያ ሙስሊሞችን እንደገደለ የአገሪቱ መርማሪ ኮሚሽን አስታወቀ። የናይጄሪያ ሰራዊት ከመጠን ያለፈ ኃይል መጠቀሙን ዛሬ ማክሰኞ ይፋ በተደረገ ሪፖርት ያመለከተው መርማሪ ኮሚሽን ሰሜናዊ ዛሪያ ውስጥ በተካሄደው በሶስት ቀኑ ወታደራዊ አሰሳ የተሳተፉ ወታደሮች መከሰስ ይኖርባቸዋል በሚል አንድምታ ተለይተው መታወቅ አለባቸውም ብሏል። አድማጮች፣ ለርዕሰ ወሬዎቹ የተመደበው ጊዜ በዚሁ አበቃ።
አመሰግናለሁ አሉላ ለሰዓቱ ዋና ዋና ዜና። ከምሽቱ 3:39 ሆኗል። አሁን ወደ ዝግጅታችን ሁለተኛ አጋማሽ ዘገባዎች እናልፋለን። ሐኪሙን ይጠይቁ። ሐኪሙን ይጠይቁ ለምሽቱ ዚካ በተለይ ዩናይትድ ስቴትስ ውስጥ በትንኝ አማካይነት ወይም በቢምቢ አዛማችነት የመተላለፉን ትኩስ ዜና ተከትሎ የደቀነውን አዲስ ስጋት ተንተርሶ የተሰናዳ ተከታታይ ልዩ ዝግጅት የመጀመሪያ ክፍል ነው ይዞ የቀረበው። ከዚህ ቀደም ወረርሽኙን አስመልክቶ ለአማርኛ አንባቢዎች በተከታታይ እያቀረቧቸው ባሏቸው ትምህርታዊ የሕክምና ጽሑፎች መነሻነት ለምሽቱም ዶክተር አሸናፊ ዋቅቶላን ጋብዘናል። እንግዲህ አሉላ፣ ወደ አንተው ነው የምመለሰው ለዚህ ዝግጅት።
ዶክተር አሸናፊ ዋቅቶላ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አቶ አሉላ።
የዚካ ጉዳይ ነው ለዚህም ሳምንት መልሶ ያገናኘን። ዚካ ቀደም ሲል በዋናነት በተዘገበባት ብራዚል እና ሌሎች የላቲን አሜሪካ አካባቢዎች ወደ ሌሎች ሀገሮች ሲስፋፋለው የሚለውን በተከታታይ ተመልክተናል። ሰሞንኛው ትኩስ ዜና ወዲህ ወደ ዩናይትድ ስቴትስ አዝልቆታል። ወደዚያ ተጉዞ የመጡ ሰዎች ሳይሆን ልክ ላቲን አሜሪካ እንደሚሆነው ሁሉ በሀገር ውስጥ ባሉ ትንኞች አማካኝነት የተነደፉ ሰዎች ለቫይረሱ መጋለጣቸው ተረጋግጧል። እና በዜናው ብንደረደር ባለፈው ሳምንት 4 ሰዎች ተብሎ ነበር። በትላንትናው ዕለት 10 ሰዎች ተጨማሪ ለቫይረሱ መጋለጣቸው ተገልጿል። ይሄ የተስፋፋ ነው የሚለውን በርግጥ እንድናስብ እንድንጠይቅ ያደርጋልና ምን ማለት ነው? ይሄን ሰሙ ምን ተሰማዎት? እርስዎ በተከታታይ ጽሑፎችን እያወጡ ስለ ዜናውም እየተከታተሉ ነዎትና።
መጀመሪያ በጣም አመሰግናለሁ አቶ አሉላ እና ቮይስ ኦፍ አሜሪካን ይህንን በደንብ ለመረዳት እንዲያስችለን በአንድ ነገር እጀምራለሁ። ከሶስት ከአራት ሳምንታት በፊት በዚሁ ጉዳይ ላይ አንድ በጣም ይቀርበኝን ከቢምቢ በተመለከተ ከፍተኛ ትምህርት ያደረገ ሰው ጋር እናወራ ነበር። ምንድን ነው ያለው? በቢምቢ የተላለፈ በሽታ አንድ ተገኘ ሲባል ኦልሬዲ በብዙ መቶዎች ብዙዎች ተላልፏል ማለት ነው። እኛ ያየነው አንድ ሰው ነው እንጂ አንድ በአንድ የሚተላለፍ ነገር አይደለም። በቢምቢ ተጓዥ አንድ ሊመጣ ይችላል። ምንድን ስለዚህ 14 ሲባል ተነጎዲያ የሚመጣውን ቁጥር ይምግነው አልደነቀኝም። ምክንያቱም እንጠብቀው የነበረው ነው። ባለፈው ጊዜ ከአንተ ጋርም በዚሁ መድረክ ላይ በተወያየንበት ጊዜ ከአንድ ወር በኋላ ገደማ እዚህ አካባቢ በቢምቢ ንክሽ አማካኝነት የሚተላለፈው የሚጠበቅም ነው። እንግዲህ ቢምቢዎቹ ፍሎሪዳ ብቻ ሳይሆን እዚህ ዋሽንግተን ዲሲ አካባቢ ድረስ አሉ። አሁን ለየት የሚያደርገው ማያሚ ፍሎሪዳ ያለው ምንድን እንደነ ብራዚል እና ሌሎቹም ሀገሮች ካሉት ጋር ቅርብ የሆነ የኢኮኖሚ እንቅስቃሴ ምክንያት ሰዎች ስለሚተላለፉ ከዛ ይጀምራል ማለት ነው እንጂ የሚጠበቅ ነበር። እርግጥ ከዚህ ጋር ተያይዞ ብዙ ነገር ያሳስበናል።
አሳሳቢነቱ አነጋጋሪነቱ ጎልቷል። በሽታዎች በወረርሽኝ መልክም ሲከሰቱ ቶሎ የመቆጣጠር ጠንካራ የሕክምና መዋቅር ባለበት ዩናይትድ ስቴትስ የተከሰተው ነው እያየ ነው። ሌሎች አካባቢዎች ቢዛመት ምን ይፈጠራል የሚለውን እንድንጠይቅም ያደርጋል። እስኪ እዚሁ በዩናይትድ ስቴትስ ባለው ሁኔታ እንቆይና የዩናይትድ ስቴትስ ብሔራዊ የበሽታዎች መቆጣጠሪያ ድርጅት ሲዲሲ አስቸኳይ ምላሽ እንዲሰጥ ቡድን ወደዛ እንዲላክ የፍሎሪዳ አገረ ገዢ ሪክ ስካት ጠይቀዋል። ከዚህ ቀደምም ሲዲሲ እንዲህ ያለ ሁኔታ ሊከሰት ይችልባቸዋል በሚል የገመቷቸውን ቦታዎች መጠቃቀሳቸው ይታወቃል። ከዚህ በአንድ ሳምንት ውስጥ 14 መድረሱ የተሰማው አሃዝ በከፍተኛ ደረጃ እንዳያሻቅብና ሌሎች አካባቢዎች የሚከሰት ከሆነ ቀደም ብለው እርስዎ እንደገለጹት ለመቆጣጠር እንዲቻል ምን ይመስላል ግን በተጨባጭ ዝግጅቱ ሶስት ከተከታተሉት
ምንድን ነው? የአሜሪካ መንግስት ሲዲሲ አቅሙ አላቸው። እንግዲህ አንዳንድ ጊዜ አቅምን መጠቀም ጉዳይ ነው። ለዚካ ቫይረስ ኮንግረስ አላጸደቀም ገንዘቡን። አሁን የሚንቀሳቀሱት ለኢቦላ ታስቦ የነበረውም ገንዘብ በማዘዋወር ነው። ይሄ አንድ ችግር ነው። ይሄ ምን ያለ ከነ ችግሩም ማለት ነው። ብዙ ገንዘብ አላቸው ለመንቀሳቀሻ። ጥናቱም አለ። የቢምቢዎቹን ቁጥጥር ጉዳይ በከፍተኛ ደረጃ ይቀጥላሉ የሚል ግምት አለኝ። ነገር ግን ሁል ጊዜ ማየት አለብን አንዳንድ ነገሮች ቀላል አይደሉም። ለምሳሌ ኢቦላ ዛሬ 2 ዓመት በመጣበት ጊዜ ያኛው አጣዳፊ በሽታ ነው። በ5 በ6 ቀን ነው እና እነኝ ነገሮች ላይ የዳበረ የጤና መዋቅር ሆስፒታል አስገብቶ መቆጣጠር ይችላል። ነገር ግን የዳበረ ኢኮኖሚም ቢሆን ክሮኒክ ዲዚዝ የምንላቸውን እንደዚህ አይነቶችን ወይም በተለያየ መንገድ ሊተላለፉ የሚችሉትን አሁን ይሄ ከቢምቢ ከማራባቱም ሌላ ግብረ ስጋም ግንኙነት ተላለፋል ለመቆጣጠር አስቸጋሪ ነው በጣም እና ምን ያህል ሊስፋፋ ይችላል የሚባለው አይታወቅም። ግን በጣም ሰፊ እንደ ብራዚል ይሆናል
ተብሎ አይታሰብም።
በትንኞች አማካኝነት የሚተላለፍ እንደመሆኑ ቀደም ሲል በነበሩ ፕሮግራሞቻችን እንዳስረዱት ትንኞቹ ራሳቸው ከሰው እንቅስቃሴ ጋር ከመዛመታቸው ጨምሮ በእነኚህ በሽታው በታየባቸው አካባቢዎች ደርሶ የተመለሱ ሰዎች ይዘው መምጣታቸው 1650 ለቫይረሱ የተጋለጡ ሰዎች እንዲኖሩ ማድረጋቸው ይታወቃል። ይበልጡን የዚህ በሽታ መዛመቻ መንገድ ጉዞ ጋር ተዛምዷልና ፍሎሪዳን እንዳትጎበኙ የሚል ርዕስ እስከመሄድ፣ በተለይ ደግሞ ይሄ ቫይረሱ የታየባትን ትንሽ ወረዳ እንዳትጎበኙ ወደዛ እንዳት ተደምሮ የሚሉ ማስጠንቀቂያዎች ለነፍሰ ጡር እናቶች እየተሰጡ ያሉበት ነው። ባለፈው ሳምንት የብሪታንያ ባለስልጣናት ጨርሶ ጉዞ ወደ ፍሎሪዳ የሚባለውን ሰርዙ የሚሉ ማሳሰቢያዎችን እያወጡ ነው። አሳሳቢነቱ ምን ያህል ተጨባጭ ነው? ወደዛች ለቫይረስ የተጋለጡ ሰዎች ተገኙባት ማያሚ ዴድ ወረዳም ይሁን አጠቃላይ የፍሎሪዳ ክፍለ ግዛት
በሽታው ከፍተኛ ጉዳት የሚያዘው ከውስብስቦቹ ጋር በተለይም የጭንቅላት መጠን መቀነስ ማይክሮኬፋሊ ጋር በተያያዘ ነው እና ያ እርግዞችም በተለይ የመጀመሪያ እና ሁለተኛው ሶስትዮሽ first and second trimester እዛ ላይ ያሉ ከፍተኛ ስጋቱ ያ ነው። አሁን ኦሎምፒክም ሆነ ፍሎሪዳ የሚባል እርግዞችን ወደ ተወሰኑ ቦታዎች አትሄዱ። ይሄ ተገቢ ይመስለኛል። ግን ያንን አስፋፍቶ ጠቅላላ ወደ ፍሎሪዳ አትሄዱ ትንሽ የቸኮለ ውሳኔ ነው የሚመስለኝ።
መልካም ዶክተር አሸናፊ፣ ዜናውን ተከትሎ በትኩሱ ያሉትን ሁኔታዎች እንደ አዲስ የተከሰተውን በአካባቢው በሚገኙ ትንኞች አማካኝነት መተላለፉ የተረጋገጠው የፍሎሪዳ ክፍለ ግዛቱን 14 ለዚህ ከተጋለጡ ሰዎች ሁኔታ ነው የተመለከትነው። ቫይረሱ ወደ ሌሎች አካባቢዎች እንዳይዛመትም ሆነ ቢዛመት ሰዎች ከሚያደርጓቸው ጨምሮ የሚኖሩትን ሁኔታዎች የምንመለከትባቸው ተከታታይ ውይይቶች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ እንደ ሁልጊዜውም ለትብብሮ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በእኔም በኩል አቶ አሎላ ነው ቮይስ ኦፍ አሜሪካም እጅግ በጣም አመሰግናለሁ።
አሉላ አመሰግናለሁ አንተንም። በእኔ በኩል ደግሞ አሁን ወደ ተከታዩ ዝግጅት ነው የምናልፈው፣ ንግድና ምጣኔ ሀብት።
ላለፉት 6 ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና አዘል ጉብኝት ሲያደርጉ የቆዩ 1000 የሚደርሱ ቁጥራቸው 1000 የሚሆን የአፍሪካ ወጣቶች ዛሬ ዋሽንግተን ዲሲ ላይ ተሰብስበዋል ይለናል የፕሮግራሙ አዘጋጅና አቅራቢ ሄኖክ ሰማግዜር። ከነኚህም ውስጥ ወደ 1000 የሚጠጉ የአፍሪካ ወጣቶች መካከል ከኢትዮጵያ ከተለያዩ ክልሎች ወደ ዋሽንግተን የተጓዙም ይገኙበታል። አብርሃም እንድሪያስ አንዱ ነው። ከአዲስ አበባ ዩኒቨርሲቲ በቢዝነስ የዲግሪ ምሩቅ ነው። በዲግሪ ተመርቋል ይላል ሄኖክ። ከ9 ዓመት በላይ በስራ ፈጠራ ላይ አለ። በእርሻ በገጠር ልማትና በአነስተኛና ጥቃቅን የፈጠራ ስራዎች ላይም ያተኩራል። ግሪን አግሮ ሶሉሽንስ በሚባል የግል ኩባንያ ከፍቶ የተባይ መከላከያ መድኃኒቶችን በማከፋፈል ለገበሬዎች ለእርሻ የሚያገለግሉ መሳሪያዎችን በማቅረብና የገንዘብና የቁሳቁስ ብድሮችን በማመቻቸት ከባለ አነስተኛ ይዞታ ገበሬዎች በተለይም ወጣትና ሴት ገበሬዎች ጋር ይሰራል ይላል ሄኖክ ሰማግዜር። ወደ ዝግጅቱ።
አብርሃም እንድሪያስ እባላለሁ። ከኢትዮጵያ ነው የመጣሁት። በዚህ በማንዴላ ዋሽንግተን ፌሎውሺፕ ለስድስት ዓመት በሚቆየው ፕሮግራም ፐርዱ ዩኒቨርሲቲ ኢንዲያና ስቴት ነበርኩኝ። በቢዝነስ ኤንድ ኢንተርፕርነርሺፕ ትራክ ነበረ ለዚህ ፕሮግራም አድሚት የተደረግኩት። ኢትዮጵያ የምሰራው ግብርና ነው። በግሪን አግሮ ሶሉሽን የሚባል ካምፓኒ በ2013 ዓ.ም መስርቼ ለትንንሽ መሬት ላላቸው ገበሬዎች የሜካናይዜሽን ሰርቪስ ነው የምሰጠው።
እንዴት እንደሚሰራ ነገር እስኪ ዘርዘር አድርገን።
ከ2010 ዓመተ ምህረት ጀምሮ በአንዳንድ አትክልት በማምረት በአንዳንድ የግብርና ስራዎች ላይ ተሳትፎ አድርግ ነበረ። ለ8 ዓመታት አካባቢ ከ2005 ዓመተ ምህረት በፈረንጆች ጀምሮ ዩኒቨርሲቲም የማስተማር እድሉ ስለነበረኝ አንዳንድ የኢትዮጵያ ገበሬዎች አካባቢ የነበረውን ችግር አይ ነበር። በተለይ በዚህ በሜካናይዜሽን በትራክተር በኮምባይነር አቅርቦት ላይ ገበሬዎች በጣም ትራዲሽናል የሆነ የግብርና አሰራር የመከተል እንትኑ አለ። ስለዚህ እዛ ላይ የማረስ ዘር የመዝራት ኬሚካል የመርጨትና ምርታቸውን የመሰብሰብ አገልግሎት ነው የኛ ድርጅት ለገበሬዎች የሚሰጠው እና የግል ኩባንያ ነው። በብዛት የምንሰራው በአርሲና ባሌ አካባቢ ኦሮሚያ ክልል ላይ ነው። እዛ አካባቢ ስንዴና ገብስ በተለይ ለሚያመርቱ ገበሬዎች መሬታቸው ለጥ ያለና ሜዳማ ከመሆኑ ጋር ተያይዞ እዛ አካባቢ ነው በብዛት የምንሰራው።
እንግዲህ የኢትዮጵያን የግብርና ሁኔታ ለማሻሻል ከመሄድ በፊት ችግሮቹን ለማየት እድሉ እንደነበረ ገምታለሁ። መጀመሪያ እንዴት አየኸው ይህንን ችግር? ከዛ ይህንን በማህበረሰብ ውስጥ ያለውን ችግር ወይ ደግሞ እክል ተመስርተ እንዴት ለለውጥ ነገሮችን ለመለወጥ ተነሳ? ያሳሰቡን ነገር
ዩኒቨርሲቲ ውስጥ የተማርኩት ትምህርት ቢዝነስ ከመሆኑ አንጻር በብዛት ሳስብ በግል ደረጃ ሰስተነብል የሆነ ቢዝነስ፣ ረጅም ጊዜ ልሰራው የሚችለው ቢዝነስ ላይ ነው የማተኩረው። እና በተለይ እኛ ሀገር ኢኮኖሚውን ስታይ ብዙውን ኢኮኖሚ 85% ሰው ገጠር ይኖራል ከሚለው አሃዝ ጀምሮ የብዙ ኤክስፖርት አይተማችንም ጂዲፒያችንም በብዛት የተመሰረተው ግብርና ላይ ነው። በመንግስትም በኩል ከፍተኛ ትኩረት የሚሰጠው ለግብርና ነው። ስለዚህ በዛ ውስጥ እኔ ምን አድርጌ ተሳትፌ ግብርናውንም ማሻሻል እችላለሁ፣ ራሴንም ለመጥቀም ምን እችላለሁ በሚለው ዙሪያ ላይ ጥናት በማድረግበት ወቅት ነው ይሄ ሜካናይዜሽን ሰርቪስ ሊያድግ የሚችል ነው። በተለይ ደግሞ እኛ ሀገር ሰፊ መሬት ያላቸው ብዙ ገበሬዎች የሉም። ብዙ ገበሬዎች ያላቸው አነስ ያለ የእኛ ሀገር አቬሬጅ የመሬት መጠን 1.25 ሄክታር ነው። ስለዚህ 1.25 ሄክታር ያለው ገበሬ ለራሱ ትራክተር፣ ለራሱ ኮምባይነር፣ ለራሱ ሜካናይዝድ የሆነ ኢኩዊፕመንት ገዝቶ ለመጠቀም አቅሙ አይፈቅድለትም። ኢኮኖሚካሊም ኢፊሽንት አይደለም ገዝቶ ለራሱ ብቻ መጠቀሙ። ስለዚህ እንዲህ አይነት አግሮ ሰርቪስ ፕሮቫይድ የሚያደርጉ ብዙ ሰዎች አሉ። እኔ አሁን ይዤ ለመምጣት የሞከርኩት ሞዴል ዋን ስቶፕ ፋርሚንግ ሶሉሽን የሚል ነው። ገበሬዎች አንድ ሄክታር ያለው ገበሬ የተለያየ ቦታ ሄዶ ሰርቪስ ከተለያየ ሰው መጠቀሙ ውድ ነው የሚሆንበት። አንድ ሴንተር ጋር መጥቶ ግን ትራክተር በትራክተር አሳርሶ በመስመር መዝሪያ አዘርቶ ኬሚካል ገዝቶ ሃርቨስት አስደርጎ ማዳበሪያ ስቶር የሚያደርግበት ገዝቶ መሄድ ከቻለ ብዙ በተጠቀመ ቁጥር ዋጋ ይቀንስለታል። ሰርቪስ ለማግኘት ደግሞ የተለያየ ቦታ የመሄድ ኮስቱንም ይቀንስለታል።
በጣም ሀሳቡ ግሩም ነው፣ ግን በተግባር ስናመጣው አንድ ፈተና አለ። እሱ ምንድነው? የአቅም ጉዳይ ነው። ገበሬዎች የብድር አገልግሎት ሊያገኙ የሚችሉበት መንገድ መመቻቸት አለበት። ይሄ ሊመቻቸው የሚችለው በመንግስት ሊሆን ይችላል፣ መንግስታዊ ላልሆን፣ እንዲያውም በንግድ ቢሆን የተሻለ ነው። የንግድ ባንኮች እና የገንዘብ ተቋማት ይህንን የሚሰሩ ቢሆን በኢትዮጵያ እንደዚህ አይነት ስራዎችን በተለይ ለገበሬው የገንዘብ አቅርቦት በማቅረብ ረገድ ያለው ክፍተት ምን ያህል ነው? ምንስ እየተሰራ ነው? አንተ በምታየው
ከኔው ልምድም በመነሳት እና ዙሪያዬን ያለውን የግብርና ሁኔታ በማይበት ወቅት ገበሬዎች ማሳረስ ሲፈልጉ፣ ዘር መግዛት ሲፈልጉ፣ ፔስቲሳይድ ሲፈልጉ ብዙ ጊዜ እጃቸው ላይ ገንዘብ ላይኖር ይችላል። ስለዚህ 40% ብቻ ከፍለው 60%ን ግን ከማይክሮ ፋይናንስ ጋር በመሆን አገልግሎት የሚያገኙበትን ሞዴል ነው ለማምጣት እየሞከርን ያለ ነው። ይህንን ከመንግስትም ጋር አብረን እየሰራን ነው። መንግስትም አንዳንድ አቅጣጫ በመስጠት ይህንን ሞዴል ሊደግፉ የሚችሉ ኢንፑቶችን ይሰጡናል። ስለዚህ ይህንን ነው አሁን በሰፊው ለመስራት እየሞከርን ያለ ነው። ትኩረት የምናደርገው ግን ወጣቶቹና ሴቶቹ ላይ ነው። ማንም ሊገነዘበው እንደሚችለው እኛ ሀገር ላይ ብድር የምንበደርበት ሬት እና የምንመልስበት ሬት እኩል አይደለም። አንዳንድ ሰዎች ቢዝነሱን ካለማጥናት ሊሆን ይችላል፣ ያለውን ቻሌንጅ ካለመገንዘብ ሊሆን ይችላል፣ ግብርና ላይ ብድር ተሰጥቶ ማስመለስ ከባድ እንደሆነ ብዙ ጊዜ ሲነገር እንሰማለን። ስለዚህ አሁን ይህንን ለመቀየር ነው እየሞከርን ያለ ነው። ማይክሮ ፋይናንሶች በዚህ በኩል እየተባበሩን ነው። እንግዲህ በቅርብ ጊዜ ጥሩ ውጤት እናመጣለን ብለን እንገምታለን።
እንግዲህ ለስድስት ሳምንት ዩናይትድ ስቴትስ ውስጥ ፐርዱ ዩኒቨርሲቲ ነው ያልከኝ። ፐርዱ ዩኒቨርሲቲ በጣም የታወቀ የግብርና ምርምር ዩኒቨርሲቲ ነው። እስኪ የነበረን ቆይታ ነገር
ከመምጣታችን በፊት የፕሪ ዲፓርቸር ኦሪንቴሽን ስለነበረ አሜሪካ ምን ሊገጥመን እንደሚችል ምን ላይ መዘጋጀት እንዳለብን ከዚህ በፊት ደግሞ ከነበሩት የ2014ና 15 ኢትዮጵያውያን ፌሎዎች እንደ ምክርም እንደ ጥሩ ሰጀስሽንም የተነገሩን አንዳንድ ነገሮች ነበሩ። አሜሪካን ከመጣን በኋላ ምን ብዙ የተለየ የማናውቀው ነገር አልገጠመንም በማህበራዊ ጉዳዮች ላይ። ወደ ፐርዱ ዩኒቨርሲቲ ግን ስንመጣ ፐርዱ ዩኒቨርሲቲ ዌስት ላፊያቴ የምትባል 30,000 ህዝብ የሚኖርባት ትንሽ ከተማ ናት። ቀን አሁን እስከመጣንበት ጊዜ ድረስ ብዙ ጊዜ የቆየነው እርሻ አካባቢ ነው። ከዛ ውጭ ደግሞ ለኔ ጥሩ የነበረው እንግዲህ ብዙዎቻችሁ መታቆት ፕሮፌሰር ገቢሳ ኢጀታ የሚገኙት ፐርዱ ዩኒቨርሲቲ ነው። ስለዚህ በግልም እሳቸውን የማግኘት ፕሮግራማችንንም መጀመሪያ መተው በንግግር የከፈቱት እሳቸው ናቸውና ትልቅ ኩራት ይስማል እሳቸውን በቅርብ ማግኘትና በቅርብ ማናገር። 25 ነበርን ፐርዱ ዩኒቨርሲቲ። እኔ ብቻዬን ኢትዮጵያዊ ስለነበርኩኝ እሳቸውን በሞኖፖሊ የመያዝና ስለ ኢትዮጵያ ብዙ ነገር የማውራት እድሉ ነበርኝና ከያሊ ጥሩ ቆይታ ከመላቸው ውስጥ ከፕሮፌሰር ገቢሳ ጋር የተመላለስናቸው ኮንቨርሴሽኖች ለረጅም ጊዜ እኔ ስንቅ ሆነውኝ የሚያበረታቱኝን ሞቲቬሽናል ምክሮች ነው የሰጡኝና በአጠቃላይ ግን ፐርዱ ዩኒቨርሲቲ ያየኋቸውን ነገሮች ሁሉንም ኢትዮጵያ ሄዶ መተግበር አይቻልም። ግን አንድ ሁለት ጥሩ ፕሮጀክቶች አሉ። አንደኛው ፒክስባግ ቢባል የኛ ሀገር ገበሬዎች ምርታቸውን ከሰበሰቡ በኋላ ስቶር የሚያርጉበትን መንገድ እናቀዋለን። ኦርዲነሪ በሚባል አይነት የማዳበሪያ ከረጢት ነው የሚያስቀምጡትና ቅዝቃዜም ከመኖሩ አይጥም ከመኖሩ አይነት እና ደግሞ የገበያ ስርዓታችንም በየሳምንቱ ገበያ እየሄዱ የሚያስፈልጋቸውን ኤክስፔንስ ለማግኘት የመሸጥ ስነ ስርዓት ስላለ ይሄ ፒክስ ባግ ጥቅሙ ምንድነው? ከአመት በላይ እስከ 3 አመት ሊቆይ ይችላል። ምንም አይነት ፔስቲሳይድ ሳይጠቀሙ እህላቸውን የሚያቆዩበት ቴክኖሎጂ ነው። ኢትዮጵያ ውስጥ በርግጥ አለ፣ አዲስ አይደለም ማለት ፋብሪካ አለ ያመርታል ይሄንን ነገር፣ ግን ዲስትሪቢዩሽን ማርኬቲንግ ላይ በደንብ የተሰራበት አይደለምና እሱን ለመስራት ነው አንደኛ። ሌሎችም እንደዚሁ ወጪ ቆጣቢ ትንንሽ ቬይክሎች አሉ፣ ማረስ የሚችል ፓምፕ ውሃ መሳብ የሚችል እንዲሁም ትራንስፖርት ገበሬዎች ሊጠቀሙበት ሶስቱን በአንድ የያዘ በርካሽ ዋጋ ሊገኝ የሚችሉ ቬክሎች አሉ። ጊዜ ሊወስድ ይችላል። አሜሪካን ካሉ ዩኒቨርሲቲዎች ጋር በአጭር ጊዜ ውሳኔ ላይ ደርሰው መጥተው እንትን አሉ። እንደ ድል ሆኖ ግን እኔ ኦገስት 22 ከፐርዱ ዩኒቨርሲቲ የመጀመሪያው ቲም የኔን ካምፓኒ ሊጎበኝ ወደ ኢትዮጵያ ይመጣል። ስለዚህ ይሄም እንደ ጥሩ ስኬት የማየው ነው የያሊ ቆይታን።
በጣም ነው የምናመሰግነው አብርሃም።
ከዚሁ የማንዴላ ዋሽንግተን የአፍሪካ ወጣት መሪዎች መድረክ ተከታታይ ዘገባዎችን ሰሞኑንም እያቀረብንላችሁ እንገኛለን፣ እንቀጥላለን ወደፊትም። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የኢትዮጵያ መንግስት በኤችአይቪ ወረርሽኝ ላይ በያዘው ትግል ሁነኛ ውጤት እያስመዘገበ ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ አዲሱን ዓለም አቀፍ የጸረ ኤችአይቪ ፕሮግራም በሚያስተዋውቅበት ሐተታው። ኢትዮጵያ እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም የተባበሩት መንግስታት ድርጅት የጸረ ኤድስ ፕሮግራም ዩኤን ኤድስ የነደፈውንና 90-90-90 በመባል የሚታወቀውን እቅድ ተቀብለው ካጸደቁ አገሮች አንዷ ናት። እንደ አውሮፓውያን የዘመን አቆጣጠር በ2030 ዓ.ም ኤችአይቪን ለማጥፋት ከዓለም ለማጥፋት የታለመው ይህ እቅድ ለቫይረሱ ከተጋለጡ ሰዎች እስከ 90% የሚደርሱት አስፈላጊውን የሕክምና ምርመራ በማድረግ ለቫይረሱ መጋለጣቸውን ማረጋገጥ ወይም ማወቅ እንዲችሉ፣ ከቫይረሱ ጋር ከሚኖሩት ደግሞ 90% ያህሉ ጸረ ኤችአይቪ መድኃኒቶችን እንዲያገኙ፣ እንዲሁም መድኃኒቱን የመውሰድ እድል ካገኙት ከነኚህ ሕሙማን ውስጥ እስከ 90% የሚደርሱት በደማቸው የሚዘዋወረውን የቫይረስ መጠን መቀነስ ለማረጋገጥ የተወጠነ ፕሮግራም ነው። በቅዱም መሰረት የኢትዮጵያ ፌዴራል ጤና ጥበቃ ሚኒስቴር ቁጥሩ 13.9 ሚሊዮን ለሚደርስ ሕዝብ በመጪው ዓመት ውስጥ የኤችአይቪ ምርመራ አገልግሎት ያቀርባል። የሚኒስቴር መስሪያ ቤቱ ከኢትዮጵያ ዓለም አቀፍ የልማት አጋሮች ጋር በመተባበርም ባለፈው ማክሰኞ ባስተዋወቀው ሌላ አዲስ ውጥን በመጪው 3 ወራት ውስጥ ለ6 ሚሊዮን ሰዎች የኤችአይቪ ምርመራ ያደርጋል። ውጥኑን ለማሳካትም የዩናይትድ ስቴትስ መንግስት የተባበሩት መንግስታት ድርጅት ጸረ ኤድስ ፕሮግራም ዩኤንኤድስ እና እንዲሁም ግሎባል ፈንድ በመባል የሚታወቀው በዓለም አቀፍ ደረጃ ኤድስና የቲቢ በሽታን ለመዋጋት በሚካሄዱ ዘመቻዎች ድጋፍ የሚያቀርበው ፕሮግራም ሚኒስቴር የቴክኒክ እገዛ በመስጠት ከኢትዮጵያ ጤና ጥበቃ ሚኒስቴር ጋር በቅርብ ይሰራሉ። የሚኒስቴር መስሪያ ቤቱ በተጨማሪም ለቫይረሱ የተጋለጡ ሰዎች በየትኛውም የህመም ደረጃ ላይ ቢገኙ በአፋጣኝ የጸረ ኤችአይቪ ሕክምና እንዲጀምሩ የሚያደርገውን መርምርና ሕክምና ጀምር የሚል መጠሪያ የተሰጠውን እቅድ ተቀብሎ አጽድቋል ሲል የዕለቱ ርዕሰ አንቀጽ ዘርዝሯል። በአሁኑም ወቅት ዕድሜያቸው ከ15 ዓመት በታች የሚገኙ ሕፃናትና ታዳጊ ልጆች፣ ነፍሰ ጡር እናቶች፣ ከሁለቱ አንዳቸው ለኤች አይቪ መጋለጣቸው የታወቁ ጥንዶች፣ ለኤች አይቪና ለቲቢ ጥምር በሽታዎች የተጋለጡ ህሙማን፣ እንዲሁም ሴተኛ አዳሪዎች የዚህ መርምርና ህክምና ጀምር የሚል መጠሪያ በተሰጠው በዚህ አዲስ እቅድ መሰረት አፋጣኝ ህክምና ከሚያገኙት ውስጥ ናቸው። ኢትዮጵያ መንግስት በሌላ በኩል ለኤችአይቪ የተጋለጡ መሆናቸው በምርመራ የተረጋገጡ ህሙማን በሙሉ መድኃኒቶችን እንዲያገኙ የሚያስችላቸውን መርሃ ግብርም ተግባራዊ ለማድረግ በመስራት ላይ መሆኑን ርዕሰ አንቀጹ አመልክቷል። የዩናይትድ ስቴትስ መንግስት ከኢትዮጵያ ዓለም አቀፍ አጋሮች ጋር በመተባበር የኢትዮጵያን ህዝብ ከገዳዩ የኤችአይቪ ቫይረስ ለመከላከል በተያዘው ጥረት በትብብር በመስራት ላይ በመሆኑ ልባዊ ኩራት ይሰማዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሐዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አስተናገድናችሁ አሉላ ከበደና
እኔም ሰሎሞን አባተነን። የፕሮግራሙ መሪ ንጉሡ ታምሬ እንደዚሁም ቴክኒሽያኑ ጆ ጊል ናቸው። አብራችሁን ስለቆያችሁ እናመሰግናለን።
አሁን የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም፣
ደህና እደሩ።